ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
አንዴ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ እንዴት ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን እንዳለ።
የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋን ድምፅ ነው የሰማችሁት። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። ሪፖርት አቅራቢዎቹ ህወሓት በወልቃይት ጠገዴና በጠለምት አካባቢ በአማራ ብሔር ተወላጆች ላይ ፈጽሞታል ያሉትና ዘር ማጥፋት ሲሉ የጠሩትን አድራጎት እንዲያጠና የተላከው የምሁራን ቡድን 20 የሚሆኑ የወል መቃብሮችን ማግኘቱን ጎንደር ዩኒቨርሲቲ አስታወቀ። የዚህንም ዝርዝር ደርሶናል፣ ቆየት ብለን እናቀርባለን። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዝርዝር ዘገባዎችና ቅንብሮችን አክለን ለምሽቱ ሐሙስ መጋቢት 29 2014 ዓ.ም ተሰይመናል። እንደምናመሻችሁ፣ ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን። የምሽቱ አቀናባሪ ብርሃን ኃይሉ፣ መሐንዲሱ ኔልሰን ሎፔዝ ነው። ዜና አቅራቢዋ ቆንጅት ታየናት። የጽዮን ግርማ ፕሮግራሙን ትመራልናለች በዋና አዘጋጅነት። ሌሎች ባልደረቦቻችንም ስፍራ ስፍራቸውን ይዘዋል። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊን ጨምሮ የዕለቱ የማኅበራዊ ስርጭቶች አስተናጋጃችን አባየው ገበያዋለች። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
አይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። በብዙ ሺዎች የተቆጠሩ ሱዳናውያን ዛሬም የተቃውሞ ሰልፍ አካሂደዋል። ሰልፉ የተጠራው ባለፈው ጥቅምት ወር የተካሄደውንና ሀገሪቱን የፖለቲካ ትርምስ ውስጥ የከተታትን እንዲሁም የምጣኔ ሀብት ቀውሱን ያባባሰውን ወታደራዊ መፈንቅለ መንግስት ለመቃወም መሆኑን አሶሺየትድ ፕሬስ ዘግቧል። ሲቪላዊ አስተዳደር እንዲመሰረት በተከታታይ ሰልፍ እየወጡ የሚጠይቁት ተቃዋሚዎች በገዢዎቹ ጀነራሎች ላይ ግፊት ማድረጋቸውን ቀጥለዋል። የሶማሊያ ጠቅላይ ሚኒስትር የአፍሪካ ህብረት አምባሳደሩን ከአገር እንዲወጡ አዘዙ። ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ፐርሶና ኖን ግራታ ያሏቸውን በሶማሊያ የአፍሪካ ህብረት ሊቀመንበር ልዩ ተወካዩን አምባሳደር ፍራንቼስኮ ማዲየራን በ48 ሰዓት ውስጥ ከአገር ይውጡ ሲሉ አዘዋል። ጠቅላይ ሚኒስትሩ ትናንት ሌሊት ላይ ባወጡት መግለጫ አምባሳደሩን በእሳቸው ደረጃ የማይጠበቅ ተግባር ፈጽመዋል ሲሉ ወንጅለው አህጉራዊው ህብረት ትዕዛዜን ተቀብሎ አምባሳደሩን ይጥራ ሲሉ ጠይቀዋል። የሶማሊያ ፕሬዚደንት አብዱላሂ ሞሐመድ ፋርማጆ ግን የጠቅላይ ሚኒስትሩን እርምጃ ወዲያውኑ ነው ውድቅ ያደረጉት። ይህም በሀገሪቱ መሪዎች መካከል ጭቅጭቁ መቀጠሉን የሚጠቁም ተደርጎ ታይቷል። ፕሬዚደንቱ ባወጡት መግለጫ ማዲየራ ሉዓላዊ ሀገራችንን የሚጻረር አድራጎት ፈጽመዋል የሚል ሪፖርት ከውጭ ጉዳይ ሚኒስቴር አልደረሰኝም፣ እርምጃ እንዲወሰድባቸውም አላዘዝኩም ብለዋል። አምባሳደሩ ከሀገር እንዲወጡ ትዕዛዝ የሰጠው ክፍል እንዲህ ያለ ወሳኝ እርምጃ ብቻውን ለመውሰድ ስልጣን ያለው አይደለም ሲሉም ፕሬዚደንቱ አክለዋል። በጉዳዩ ላይ የአምባሳደሩን አስተያየት ለማግኘት እንዳልተቻለ ነው ዘገባው ያመለከተው። ጠቅላይ ሚኒስትሩ የአፍሪካ ህብረቱ አምባሳደር እንዲወጡ ያዘዙት ከጥቂት ቀናት በፊት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አሚሶምን የተካው አዲሱ የህብረቱ ተልእኮ አትሚስ እስከ አውሮፓውያኑ 2024 ዓ.ም ድረስ ስራውን እንዲቀጥል ውሳኔ መስጠቱን ተከትሎ ነው። የቀድሞ የቡርኪና ፋሶ ፕሬዚደንት በቶማስ ሳንካራ ግድያ ጉዳይ የዕድሜ ልክ እስራት ተፈረደባቸው። የቀድሞ ፕሬዚደንት ብሌዝ ኮምፓወሬ እንደ አውሮፓውያን አቆጣጠር በ1987 ከሳቸው በፊት በነበሩት ፕሬዚደንት በቶማስ ሳንካራ ላይ በተፈጸመው ግድያ የተሰጣቸው የዕድሜ ይፍታህ እስራት ቅጣት ብዙዎች በቅርብ ዓመታት በብጥብጥ በሚታመሰው በዚያ የአፍሪካ አካባቢ የድል ዜና አድርገው አይተውታል። ሳንካራ ከተገደሉ ከ34 ዓመታት በኋላ የቀድሞ ፕሬዚደንት ኮምፓወሬ እና የሌሎቹ አብረዋቸው የተከሰሱ 14 ሰዎች የክስ ሂደት የተከፈተው ባለፈው ጥቅምት ወር ነበር። ከ14ቱ ውስጥ 3ቱ ከወንጀሉ ነጻ የተባሉ ሲሆን የተቀሩት ከ3 ዓመት እስከ ዕድሜ ልክ እስራት ተወስኖባቸዋል። የቶማስ ሳንካራ ቤተሰብ ጠበቃ ቤኔዌንዴ ስታኒስላ ሳንካራ የእድሜ ልክ ቅጣት ውሳኔውን ተከትሎ በሰጡት ቃል እንዲህ ብለዋል።
የተሰጠው የቅጣት ውሳኔ እፎይታ ሰጥቶናል። ከዚያም በላይ ለቦርኪና ዳግም ትንሣኤ ተስፋ የሚሰጥ ነው። ለአፍሪቃም ትንሣኤ እንዲሁ የማይነካ ሰው እንደሌለ፣ ሁሉም በሥራው እንደሚጠየቅ፣ በግፊት ሁሉም እኩል መሆኑን ያሳየናልና።
ከቶማስ ሳንካራ መገደል በኋላ ሥልጣን የያዙት ኮምፓኦሬ የቶማስ ሳንካራ ግድያ ጉዳይ እንዳይነሳ አፍነው ይዘው ለ27 ዓመታት ሀገሪቱን በአምባገነንነት እንደገዙ ይታወሳል። በ2014 ከስልጣን ከተገለበጡ በኋላ ወደ አይቮሪ ኮስት ተሰደው የፍርድ ሂደታቸው የተካሄደው በሌሉበት ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ከሩሲያ ጋር ግጭት ውስጥ ተስበን እንገባለን በሚል ፍራቻ አንዳንድ ሀገሮች የጦር መሳሪያ እርዳታ ለመስጠት እያመነቱ ነው ሲሉ ነቀፌታ አሰሙ። የሚያስፈልገንን ከሰጣችሁን ሌሎቻችሁ ውጊያ ውስጥ እንዳትገቡ፣ ዩክሬናውያን እንዋጋለን ብለዋል ኩሌባ። የውጭ ጉዳይ ሚኒስትሩ ይህን ያሉት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ ብረሰልስ ላይ ከመጀመሩ ቀደም ብሎ ከድርጅቱ ዋና ጸሐፊ የንስ ስቶልተንበርግ ጋር ሆነው ለጋዜጠኞች በሰጡት ቃል ነው።
My agenda is very simple. It has only 3 items on it. It's weapons.
የኔ አጀንዳ ቀላል ነው። 3 ነጥቦችን ብቻ የያዘ ነው። የጦር መሳሪያ። አሁን ከማናቸውም በላይ ዩክሬንን ልትረዷት የምትችሉት የሚያስፈልጋትን ድጋፍ ስትሰጧት ብቻ መሆኑን እኛ እንተማመንበታለን። ያን ካደረጋችሁ የሩሲያውን ፕሬዚዳንት ፑቲንን መቆጣጠር ይቻላል። የጦር ኃይላቸውን ድል አድርገን ከዩክሬን እንዳያልፍና ጦርነቱም እንዳይስፋፋ ልናደርግ እንችላለን።
ስቶልተንበርግ በበኩላቸው የኔቶ አባል ሀገሮች ዩክሬን ያቀረበችው የአየር መቃወሚያና ጸረ ታንክ መሳሪያ እንዲሁም ሌላም ድጋፍ ጥያቄ እንነጋገርበታለን ብለዋል። የውጭ ጉዳይ ሚኒስትር ኩሌባ ምዕራባውያን ሀገሮች በሩሲያ ላይ አዳዲስ ማዕቀብ ማውጣታቸው እንዳስደሰታቸው ገልጸዋል። ሆኖም የሩሲያ ነዳጅና ጋዝን መግዛት ሙሉ በሙሉ ማገድንና የንግድ መርከቦቿ ወደቦቻቸው እንዳይደርሱ መከልከልን ጨምሮ ተጨማሪ እርምጃዎች መውሰድ አለባችሁ ብለዋል። የሩሲያ ወታደሮች በዩክሬን ንጹሐን ዜጎችን መጨፍጨፋቸውን የሚገልጽ ውንጀላ መውጣቱን ተከትሎ ዩናይትድ ስቴትስ ሞስኮ ላይ አዳዲስ ማዕቀቦች ጥላለች። በዚህ ላይ በመጽሔት ክፍለ ጊዜ የሚቀርበው ዘገባ ሰፋ ያለ ትንታኔ ያቀርብበታል። በመጨረሻም የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የዳኛ ኬታኒ ብራውን ጃክሰንን የጠቅላይ ፍርድ ቤት ዳኝነት እጩነት በዛሬው ዕለት ያጸድቅላቸዋል ተብሎ እየተጠበቀ ነው። መወሰኛው የብዙሃን ዲሞክራቶች መሪው ሴኔተር ቸክ ሹመር ትናንት ረቡዕ ማምሻ ላይ በሰጡት ቃል ምክር ቤቱ ዛሬ ከቀትር በኋላ ድምፅ ሊሰጥ መዘጋጀቱን አስታውቀዋል። 3 ሪፐብሊካን ሴኔተሮች ሱዛን ኮሊንስ፣ ሊሳ መርኮውስኪ እና ሚት ሮምኒ ዲሞክራቶች ጋር የዳኛ ጃክሰንን እጩነት ደግፈው ድምፃቸውን እንደሚሰጡ አስታውቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። መጋቢት 29 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ኒክ ኢቫኖቭ ነው። ሌሎች ባልደረቦቻችንም በየስፍራው ተሰይመው ፕሮግራማችንን ለማሰራጨት በመርዳት ላይ ይገኛሉ። አድማጮች፣ ቆየት ብለው በሚሰሙት ዝግጅቶቻችን አንዱ በኢትዮጵያ ላይ የሚያተኩረውትን ሁለቱን የዩናይትድ ስቴትስ ቢል ወይንም የሕግ ረቂቆች ይመለከታል። ሁለተኛው አጋማሽ ነው የምናቀርበው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብዬ በመግቢያው ያስተዋወቅኩት ድምፃቸውን የሰማችኋቸው የትምህርት ሚኒስትሩ የቀረቡበት ዝግጅት ነው። ውዝግብ ባስነሳው ያለፈው ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ውጤቶች ጉዳይ ላይ መግባባት ላይ መደረሱን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዛሬ ለሕዝብ ተወካዮች ምክር ቤት ባቀረቡት ዘገባ አስታውቀዋል። በሌላ በኩል ግን ከሚኒስትር መስሪያ ቤቱ ጋር አለመነጋገሩንና ቅሬታና ስጋታቸውን በይፋ ካሳወቁ መካከል የሚገኘው የሕዝብ እንባ ጠባቂ ተቋም አመልክቷል። አሁንም ጥያቄዎች እንዳሉና ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ተናግረዋል። የፈተና ስርቆት ዋነኛ ችግር መሆኑን ፕሮፌሰር ብርሃኑ ለእንደራሴዎቹ ገልጠዋል። ለዝርዝሩ ኬኔዲ አባተ።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚኒስቴር መስሪያ ቤቱን ያለፉት 9 ወራት እቅድ አፈጻጸም በተመለከተ ለሕዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የ12ኛ ክፍል ፈተና ጉዳይ አንስተዋል። ሚኒስትሩ በሪፖርታቸው ከፈተና አስተዳደርና ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ እንዳልሆኑ ገልጸዋል።
በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ ጥረት በተጨማሪም ስለ ፈተና እርማቱ ውጤት ጥንቅርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎችና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንቅርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ከተደረገበት መጠነኛ ችግር ውጭ ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ እንደተጠበቀ ሆኖ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደርና ውጤት ገለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት አረጋግጣለሁ።
የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የሕዝብ እንባ ጠባቂ ይጠቀሳል። በጉዳዩ ላይ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ተከታዩን ምላሽ ሰጥተዋል።
በዚህ ጉዳይ አልተነጋገርንም፣ እስካሁን ቅሬታም እየቀረበ ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድን ነው? ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልልና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛም ተማሪዎች እየጠየቁ ነው ያለው። ቢያንስ ጥያቄያችን ደርሷል ወይስ አልደረሰም የሚለውን ራሱ ማረጋገጥ አልቻልንም የሚል አሳብ ነው ያላቸው።
በተወካዮች ምክር ቤት አባላትም በተማሪዎች ፈተና ጉዳይ ላይ ጥያቄ የተነሳ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ ተከታዩን ጠይቀዋል።
የ12ኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከማስተናገድ አኳያ እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል?
የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል።
ከእርማት ጋር ተያይዘው ምንም አይነት የአሰርኪ ስህተት በተለያየ አካላትም ለማየት ለማጣራት ጥረት ተደርጓል። ምንም አይነት የአሰርኪ አገባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚህ አኳያ ችግሮችን በተለይ በእኛ ደረጃ ማኔጅ ማድረግ የምንችለውን ማስተካከል የምንችለውን ለማስተካከል ጥረት ያደረግንበት ሁኔታ አለ። ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበልነው። ያመለከቱት ተማሪዎች በጣም ብዙ ናቸው፣ ኦልሞስት ወደ 30,000 የሚጠጉ ናቸው። ስለዚህ እዚህ አካባቢ ላይ ፍጥነት ችግር እንደነበር አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ማለት ነው። ስለዚህ እዚህ አካባቢ ላይ የነበረውን ክፍተት አርመን እስከ ትላንት ወዲያ ድረስ ልጆች ያለ ገደብ ቅሬታቸውን እንዲያይ እድል ሰጥተን በዛ ልክ እየተሰራ መሆኑንም የተከበረው ምክር ቤት እንድረዳል እንፈልጋለን።
ከፈተና ጋር በተያያዘ ዋና ተግዳሮት የሆነው የፈተና ስርቆት መሆኑን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በተለያየ ደረጃ የሚገኙ የመንግስት የስራ ኃላፊዎችም የስርቆቱ ተዋናይ እንደሆኑ አንስተዋል።
አንዳንዱ በየክልሉ ያሉ የመንግስት በዞን ይሁን በወረዳ በተለያየ ደረጃ ያሉ የመንግስት ባለሟሎች የሚሳተፉበት ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወር ለአካባቢው ተፈታኞች በመስጠት አካባቢን እጠቅማለሁ ተብሎ የሚታሰብ የትምህርት ስርዓቱን ከፖለቲካና ከክልላዊነት ጋር ያጣበቀው አካሄዳችን ያመጣው በጣም ትልቅ ችግር ነው። ቁጭ ብላችሁ አስቡት ፎር ሰከንድ ምን ያህል የሞራል እንትን እንደሆነ እዩት። አንዴ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ እንዴ ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን? እንደ ሀገር የሚያበላሸው እኮ ሁሉን ነገር ነው። ሲቪል ሰርቪሳችንን ያበላሸዋል፣ ፖለቲካችንን ያበላሸዋል። ልጆቻችንን እንዲሰርቁ እያስተማር ይህንን የሚያደርገው አስተማሪው፣ የትምህርት ቤት ዳይሬክተሩ፣ የመንግስት ኃላፊዎች በሆኑበት ሁኔታ
ወዴት ነው ምን ሄዳለን?
በቀጣይነት ከፈተና ጋር በተያያዘ ስለሚወሰደው መፍትሄ ደግሞ ይህም ብለዋል።
አንዱ ትልቁ ርብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆምበት መንገድ በተለይ 12ኛ ደረጃ ፈተናን ባለፈው አመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለነው የአቅም ጉዳይ ሆኖብን ብቻ አይቆምንበት። ሌላው ሁሉን ነገር ሁሉን ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ 1 ሚሊዮን የሚሆን ታብሌት አገሩ ስለማስገባት ወደ 460 ሚሊዮን ዶላር ይጠይቃል። እሱ እንኳን ቢያቅተን በዚህ አመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን በየትምህርት ቤቶቹ ፈተና መፈተን ትተን ምናልባት ያልፈጣንን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎቹን እንዲወስዱ ማድረግ አንዱ።
ከ12ኛ ክፍል ፈተና ጋር በተያያዘ የእርማት ችግር እንዳለና የዩኒቨርሲቲ መግቢያ ውጤት ከወትሮው ከፍ ማለቱን በመግለጽ በበርካታ ተማሪዎችና ወላጆች ቅሬታዎች መሰማታቸውን እንደቀጠሉ ነው። ይሁን እንጂ ከእርማት ጋር በተያያዘ ጉልህ ክፍተት አለመኖሩን የሚገልጸው የትምህርት ሚኒስቴር የተፈጠሩ ውስን ያላቸው ችግሮችም መፈታታቸውን አመልክቷል። የዩኒቨርሲቲ መግቢያ ውጤት ከፍ ያለው ደግሞ ከአዲሱ የትምህርት መዋቅር ጋር በተያያዘ የ10ኛ ክፍል አገር አቀፍ ፈተና በመቅረቱ ምክንያት የዘንድሮ የ12ኛ ክፍል ተፈታኞች ቁጥር በሁለት ጥፍ በማደጉና የዩኒቨርሲቲዎችን የመቀበል አቅም ታሳቢ በማድረግ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ሰሜን ኢትዮጵያ ወደ ወልቃይት ነው የምንወስዳችሁ። ሪፖርት አቅራቢዎቹ ህወሓት በወልቃይት ጠገዴና በጠለምት አካባቢ በአማራ ብሔር ተወላጆች ላይ ፈጽሞታል ያሉትንና ዘር ማጥፋት ሲሉ የጠሩትን አድራጎት እንዲያጠና የተላከው የምሁራን ቡድን 20 የሚሆኑ የወል መቃብሮችን ማግኘቱን የጎንደር ዩኒቨርሲቲ ዛሬ አስታውቋል። ጥናቱ የሸፈነው ከ1972 ዓ.ም እስከ 2013 ዓ.ም መሆኑም ተገልጧል። በሌላ በኩል ግን ትግራይ ክልልን እያስተዳደረ የሚገኘው ህወሓት ትናንት ባወጣው መግለጫ ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ያለውን የአማራ ክልላዊ መንግስት ከሶ አስከሬኖቹ በትግራይ ተወላጆች ላይ የተፈጸመ ግድያ ሰለባዎች ናቸው ብሏል። አምነስቲ ኢንተርናሽናል ደግሞ እንዲህ አይነት ሪፖርት ለማውጣት ሳይንሳዊ ጥናት ማድረግ ያስፈልጋል ይላል። አስቴር ምስጋናው ተከታትለዋለች።
በወልቃይት ጠገዴና ጠለምት አካባቢ የህወሓት ኃይሎች በአማራ ብሔር ተወላጆች ላይ ፈጽመዋቸዋል የተባሉ ወንጀሎችን እንዲያጣራ ከጎንደር ዩኒቨርሲቲ ወደ ስፍራው ተልኳል የተባለው ቡድን ከአንድ ዓመት በፊት ጥናት ሲያካሄድ መቆየቱን ገልጾ ዛሬ ውጤቱን ይፋ ማድረጉን አስታውቋል። አገኘሁት ባለው ውጤትም ወንጀል ተፈጽሞባቸዋል የተባሉ 12 ቀጠናዎችን መለየቱን ገልጿል። ከነዚህ ውስጥ በጠገዴና በወልቃይት ድንበር መካከል በሚገኘው ቃሌማ በተባለው ወንዝ አካባቢ ገሃነም፣ የአካባቢው ሰዎች ደግሞ ግነም ብለው በሚጠሩት በወቅቱ የህወሓት ኃይሎች የወልቃይት ተወላጆችን አፍነው የሚያስገቡበት ነው በተባለው የማጎሪያ ስፍራ እስከ 20 የሚደርስ የጅምላ መቃብር መገኘቱንና እዚህ ማጎሪያ ስፍራ ውስጥ ገብተው የነበሩ በሺዎች የሚቆጠሩ ሰዎችም መገደላቸውን ማስረጃ አለኝ ብሏል ቡድኑ። የጥናት ቡድኑ ተሳታፊ እንደሆኑ የገለጹት ዶክተር ባምላኪ ደግ ስለ ጥናቱ ተጠይቀው
ከጠለምት፣ ከጠገዴ፣ ከወልቃይት፣ ከአርማጭሆችም ራሱ እየተፈለጉ እየታጎሩ በተለይ በሰማናዎች መጨረሻ አካባቢ አካባቢ ይወስዷቸው ነበር። እዚህ አካባቢ ከኢህዴን ጋር ከሌሎች ጋር አብረው ስለሚሰሩ የአማራን ጥያቄ የሚያቀነቅኑ የአካባቢው የሚመጡ የትግራይ ኃይሎችን ትክክል እንዳልሆነ የሚናገሩ ሰዎችን እየወሰዱ ያጉሯቸው ይገሏቸው ነበር። ከአምስቱ ውስጥ አንዱን የጥናት ቡድኑ ለናሙና ሙከራ ሰርቶ 12 አጽም አግኝተዋል። 12 ተጨፍጫፊዎች አብዛኛው ሰው ወንዝ ላይ ያስጣለው እና ሀያ ጉድጓድ እንግዲህ 120 የያዛለ፣ 30 የያዛለ፣ 36 የያዛለ በመረጃችን መሰረት።
ዶክተር ባምላክ ቡድኑ ለጥናቱ በግብአትነት ተጠቅሞታል ያሉትን ሲያስረዱ
አባቱ የተገደለበት፣ ወንድሞቹ ጠፍተው የቀሩ አብዛኛዎቹ ሰዎች ታሪክ አዋቂዎች ናቸው። በከፍተኛ ሁኔታ የተገደሉት እዚያ ማጎሪያ ውስጥ የነበሩ ሰዎች የወጡ አሉ። እንደ አጋጣሚ አሁን ለምሳሌ ባለቤቷ ታጋይ የነበረ ነገር ግን እሱን ማግኘት ስላልቻሉ እሷን ያሰሯት ሴትዮ ነበረች ኢንተርቪው ያደረግናት። በአካባቢው ቁጭ ብለው ተደብቀው ያዩ ሰዎች አግኝተናል እኛ ተመለስ ብለው አንዱን ያባረሩት እንመታለን ሁለት ያስመጣ ብለውት እዚህ ቦታ ላይ ነው ቁጭ ያገኘዋቸው ብሎ ቦታውን ራሱ ጠቁሞናል። እኛ የመቃብሩ ቦታ እዚያው በአካል ያዩ ሰዎች አሉ። አሁን ለምሳሌ አሰማ በለጠ የሚባል ሰውዬ እየፎከረ ድረስ አምጥቶ የገደሉት እና ልጁ አሁን የአባሽን አጽም ማግኘት እፈልጋለሁ እያለ በራሱ ከፍተኛ ጥረት እያደረገ ነው እና በጣም ከፍተኛ ሰው መስዋዕትነት ከፍሏል ማህበረሰቡ በግስ ማለት ነው። እና እኛ በአብዛኛው የተጠቀምነው ሜቶዶሎጂ የጥቆማ ነው። ጥቆማ በሰፊው ማህበረሰቡ ከያናን ድረስ ችግር ያደረሰበት ይል
ዶክተር ባምላክ አክለውም የጥናቱ ውጤት በዘር ማጥፋት ወንጀል ላይ ለሚሰሩ ዓለም አቀፍ ተቋማት ለግብአትነት የሚያገለግል በመሆኑ መረጃዎችንና ቦታዎችን ለማሳየት አብሮ ለመስራት እንደሚቻል ገልጸዋል።
ወልቃይት ትግልና ጠለምት በርካታ ጅምላ መቃብሮች ተገንብተዋል። ወደ 12 ቀጠናዎች በአንዱ ቀጠና ብቻ ወደ 20 የሚጠጉ የጅምላ መቃብሮች አሉ። ይህንን የተለያየ መረጃ የተለያየ አካል ሊጠቀመው ስለሚችል ማንኛውም ግለሰብ ተቋም መጥቶ መረጃውን በሳይንሳዊ በሆነ መልኩ አጣራለሁ የሚል ከሆነ የጎንደር ዩኒቨርሲቲ ሪሰርች ብቅናት ቡድን ለማገዝ ፈቃደኛ ነው። ረጅም ጊዜ የተቀበሩ አጥሞች እንደውም ፎረንሲክና በካርበን ዴታ ቢመረመሩ እንደዚህ ነገሮች አሁን ዝም ብሎ መታለፍ የለበትም። የፌዴራል መንግስት ቢሆን ልክ ባለፈው የኢትዮጵያ ሰብአዊ መብት ኮሚሽንና ሂውማን ራይትስ ዎች በጋራ እንደሰሩት ስራ አይነት መጥተው በአካል ሳይንሳዊ የሆነ ምርመራ አካሄዱ መረጃውም ለዓለም በማሳወቅ መማር ያስፈልጋል ከእንደዚህ አይነት ነገሮች እና በጣም ቀላል አጎ መታየት የለበትም። በሚዲያ ብቻ ሽፋን አግኝቶ መቅረት የለበትም እና ከፍተኛ ትኩረት የሚፈልግ ስራ ነው መስራት ያለበት።
ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በተመሳሳይ አካባቢው ላይ የአማራ ክልል የጸጥታ ኃይሎችና ባለስልጣናት ከህዳር ወር 2013 ዓ.ም ጀምሮ በትግራይ ተወላጆች ላይ ሰፊ ጥቃት መፈጸሙን ጠቅሰው ምዕራብ ትግራይ ውስጥ ዘር ማጽዳት ተፈጽሟል ሲሉ ያወጡትን ሪፖርት በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰት አጥኚ አቶ ፍስሐ ተክሌ በዚያውም የጎንደር ዩኒቨርሲቲ በአካባቢው ላይ ጥናት ማድረጉን ገልጾ ይፋ ያደረገውን ሪፖርት በተመለከተ አስተያየት እንዲሰጡ ተጠይቀው ነበር።
ጥናቱን እንግዲህ ፐብሊክሊ ዝርዝር መታየት አለበት። የጅምላ አስከሬን ስለተገኘ ጥናቱ እንደዚህ ያደረገው እንደዚህ ነው የሚለው በሱ ብቻ ማረጋገጥ አይቻልም። ቅድም እንዳልኩሽ በዚህ ቦታ ላይ ከፍተኛ አለመግባባት ነበረ። በተወሰኑ ጊዜዎች ላይ ደግሞ ግጭትም ከፍተኛ የሆነ የሰብአዊ መብት ጥሰቶችም እንደነበሩ የምናውቀው ነው። ስለዚህ የጅምላ አስከሬን ተገኘ ቢባል ብዙ ሊደንቅ የሚችል ቦታ አይደለም። ግን ማን የፈጸመው፣ መቼ ነው የተፈጸመው፣ አስከሬኖቹ ውስጥ በትክክል በፓቶሎጂስት እና በዚህ ሙያ ባሰለጠኑ የሕክምና ባለሙያዎች እና ቴክኖሎጂ ተመርምረዋል የሚለው ነገር ብዙ ነገር የሚፈልግ ይመስለኛል። ጅምላ መቃብር መገኘቱ ብቻ በራሱ በቂ ይሆናል ብዬ አላስብም።
አቶ ፍስሐ አያይዘውም ነገር ግን ቦታው ለረጅም ጊዜ አጨቃጫቂ ስለነበር የጅምላ መቃብር መገኘቱ ላይገርም ይችላል ብለዋል።
ምናልባት በኢትዮጵያ አቆጣጠር 84-85 ጀምሮ ደግሞ እዛ አካባቢ የሚንቀሳቀስ ከፋኝ የሚባል ቡድን ነበረ። ወልቃይትን ወደ ትግራይ መግባት ተቃውሞ የሚዋጋ ቡድን። የአካባቢ ሰዎች በተለያየ መልኩ ቅሬታቸውን ሲገልጽ ነበር። እነዚህ ሰዎችም ሲታሰሩ፣ ሲደበደቡ ነበር። እነዚህ ነገሮች ባሉበት ሁኔታ ላይ የጅምላ መቃብር ቢገኝ ፖቴንሻሊ ሊሆን ይችላል። ግን ማን ያፈጸመው፣ መቼ ነው የተፈጸመው፣ እንዴት ነው አገዳደላቸው የሚለው በደንብ መጣራት ያለብን።
በሌላ በኩል ይህ ጥናት ይፋ ከመደረጉ አስቀድሞ በጥናት የተገኙ መሆናቸውን ተገልጾ በሀገር ውስጥ መገናኛ ብዙኃን ሰሞኑን ሲታዩ የቆዩትን ምስሎች ተከትሎ በህወሓት የሚመራው የትግራይ ክልል መንግስት ሰሞኑን ባወጣው መግለጫ ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ያለውን የአማራ ክልል መንግስትን ወንጅሏል። ዛሬ ይፋ ስለተደረገው የጥናት ሪፖርት በቀጥታ ያልጠቀሰው ይህ ከመቀሌ የወጣው መግለጫ የአማራ ክልል ኃይሎች ራሳቸው የገደሏቸውን የትግራይ ተወላጆችን አስከሬኖች እያወጡና በጅምላ መቃብሮች ውስጥ እየሰበሰቡ እንደሆነ በመግለጽ ይከሳል። የአማራ ክልል ኃይሎች ይህንን የሚያደርጉት መረጃ ለማጥፋት ራሳቸውን ተበዳይ አድርጎ ለማቅረብና ህገ መንግስታዊ ያልሆነ ጥያቄዎችን ለማጎልበት ነው በማለትም በጅምላ የተቀበሩ አስከሬኖችን በተመለከተ የተሳሳቱ መረጃዎችን በማሰራጨት ተግባር ተጠምደዋል ሲል ይከሳል መግለጫው። ህወሓት በወልቃይትና በጠለምት አካባቢዎች ፈጽሟቸዋል የተባሉ ወንጀሎችን በተመለከተ በጎንደር ዩኒቨርሲቲ ተካሂዷል የተባለው ጥናት ህወሓት ገና የደርግ መንግስትን ለመጣል የትጥቅ ትግል ውስጥ ከነበረበት ከ1972 ዓ.ም ጀምሮ የኢትዮጵያ መከላከያ ኃይል አካባቢውን እስከተቆጣጠረበት 2013 ድረስ በወልቃይትና ጠለምት አካባቢ በአማራ ተወላጆች ላይ ፈጽሟቸዋል የተባሉ ግድያዎችንና መሰል የሰብአዊ መብት ጥሰቶችን ነው ሪፖርቱ የሸፈነው። የጊዜ ርዝመትና የጥናቱን አጠቃላይ ውጤት በተመለከተ እስካሁን ከህወሓት የወጣ ይፋ መግለጫም ሆነ የተሰጠ አስተያየት የለም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ በተከታዩ ርዕስ ደግሞ ከባህር ዳር ወደ ጅማ እንሻገራለን። የጅማ አርጆ ወረዳ አባገዳዎች ህብረት ሰብሳቢ አባገዳ ራሻ ማርቆስ ባለፈው እሁድ በታጣቂዎች መገደላቸውን የወረዳው አስተዳዳሪ ለአሜሪካ ድምፅ ገልጠዋል። ከሁለት ሳምንታት በፊትም በአባገዳ ራሻ መኖሪያ ቤት ላይ ጥቃት መፈጸሙንና ተጠርጣሪዎች መንግስት ሸኔ የሚላቸው ራሳቸውን እነሱ የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች መሆናቸውንም አባገዳዎች ተናግረዋል። የታጣቂዎቹ የውጭ ጉዳይ ቃል አቀባይ መሆናቸውን የገለጹት ግለሰብ ደግሞ ክሱን ያስተባብላሉ። ናኮር መልካ ነው የተከታተለው።
በምስራቅ ወለጋ ዞን ውስጥ የጅማ አርጆ ወረዳ አባገዳዎች ህብረት ሰብሳቢ ራሻ ማርቆስ እሁድ መጋቢት 25 2014 ዓ.ም ሌሊት በታጣቂዎች ተገለው ሰኞ መጋቢት 26 2014 ዓ.ም መቀበራቸውን የወረዳው አስተዳዳሪ አቶ ጋሻውን ታከለ ለአሜሪካ ድምጽ ተናግረዋል።
ኦነግ ሸኔ የተባለው ታጣቂ ቡድን በሌሊት ከመኖሪያ ቤታቸው በማስወጣት የቤተሰባቸውን አባላት እንዳይከተሏቸው እንዲመለሱ በማድረግ ይህን አባገዳ በመደብደብና በጀርባቸው ወቅቷቸው ገለዋቸዋል።
በሌላ በኩል የኦሮሞ አባገዳዎች ህብረት ጸሐፊና የጉጂ አባገዳ ጅሎ ማንዶ ከሁለት ሳምንት በፊት ሸኔ ሲሉ የጠሯቸው ታጣቂዎች በመኖሪያ ቤታቸው ብዙ ጥይት እንደተተኮሰባቸው ተናግረዋል።
ታቲ ቶርባኬሳ ዱፈኒ ጥይት ኢሳን ተኮሰኒ ቀላይ ላፋ ከዳግነ አፉርታም ቶርባ
የተኮሱትን ጥይት ከመሬት ሰብስበን ስንቆጥረው 47 ሆነ። በአራት ሞተር ሳይክል ስለመጡ ስንት ሰዎች እንደሆኑ አናቅም። ቤት ውስጥ የነበሩ 12 ሰዎች በተኩሱ አልተጎዱም። ነገር ግን ቤቱ ተሰባበረ፣ እንዲሁም ቤት ውስጥ የነበረ የቡና ክምር ተበተነ። በወቅቱ ታጣቂዎቹ እኛ ውቡ ነን፣ እናንተ የኦሮሞ ነጻነት ሰራዊትን በተናችኋል፣ ጠላት ናችሁ እያሉ ተኩስ ከፍተው ነው የሄዱት ነው ያሉት። የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሁላ ሸማቂዎቹም ሆኑ የመንግስት ጸጥታ ኃይሎች የገዳ ስርዓትን ምንነት ለይተው ባለማወቃቸው አባገዳዎች ላይ ጥቃት ይፈጽማሉ ሲሉ ተናግረዋል።
ሁለቱ ተፋላሚ ኃይሎች ሊገነዘቡት የሚገባቸው ጠፍቶ ለመጥፋት ካልሆነ በስተቀር በጦርነት መፍትሄ ያስገኘች ሀገር የለችም። ስለዚህ የኦሮሞ ህዝብ ስላለው ችግር አስተውሎ ብናይና ያለውንም ችግር በውይይት ቢፈታ ይሻላል ነው የምለው።
በዚህ ጉዳይ ዙሪያ መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት አቶ ዳተርቢ የኦሮሞ ነጻነት ሰራዊት ታዋቂ የሆኑ ግለሰቦች ላይ እርምጃ እንደሚወስድ መንግስት በተለያዩ ጊዜያት የሚገልጸው በህብረተሰቡና ወቦ መካከል ችግር ለመፍጠን ነው። ሰራዊቱ የጅማ አርጆ አባገዳን አልገደለም፣ በተከበሩ አባገዳ ጅሎ ማንዶ መኖሪያ ቤትም ላይ ተኩስ አልከፈተም ሲሉ በስልክ ምላሽ ሰጥተዋል። በካማሺ የማረሚያ ፖሊስ አዛዦችም ላይ ሸማቂ ቡድኑ እገታ አልፈጸመም ያሉት አቶ ዳተርቢ መንግስት የወቦን ስም እያጠለሸ ነው ሲሉ አክለው ገልጸዋል። በዚህ ጉዳይ ላይ ወቀሳ ያቀረበው መንግስት ብቻ ሳይሆን አባገዳዎቹም መሆናቸውን ጠቅሰን የጠየቅናቸው አቶ ዳተርቢ ጥፋት የሚፈጽም ሰው ራሱን አያጋልጥም፣ ይህ በምክንያት የሆነ ነው። ይህ ማለት ወደ አባ ገዳ ጅሎ ማንዶ ቤት በመሄድ ተኩሶባቸው እኛው ቦነን የሚል ታጣቂም ቢሆን የመንግስት እቅድ ነው ወቦና ህዝቡን ለማለያየት እንጂ ከእኛ ጋር የሚያያዝ ድርጊት አይደለም ሲሉ መልሰዋል። አስተያየት ሰጪዎቹ ወቦ እያሉ በምህጻረ ቃል የሚጠሩት ወራነ ቢሊሱማ ኦሮሞ ሲሆን የኦሮሞ ነጻነት ሰራዊትን ማለት ነው። የኦሮሚያ ክልል መንግስት ከዚህ ቀደም ከታጣቂዎቹ ጋር ምንም አይነት ድርድር እንደማይኖርና ታጣቂዎቹ በሰላማዊ መንገድ እጃቸውን እየሰጡ እንዲገቡ ጥሪ ማቅረቡን እንዲሁም በርካታ የሸማቂ ቡድኑ አባላትም እጃቸውን እየሰጡ እየገቡ መሆኑን ሲገልጽ ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ። በምስራቅ
ናኮርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ርዕሰ ጉዳይ ላይ የሚያተኩር ዘገባ ነው። የሩሲያ ወታደሮች ዩክሬን ሲቪል ዜጎችን መጨፍጨፋቸውን የሚገልጽ ውንጀላ ትናንት መውጣቱን ተከትሎ ዩናይትድ ስቴትስ ሞስኮ ላይ አዳዲስ ማዕቀቦችን ጥላለች። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባላት የዩክሬንን ሰራዊት የሚያግዝ ተጨማሪ ከባድ የጦር መሳሪያዎች ለመላክም ተነጋግረዋል። ተመልካቾቻችን፣ ቀጥሎ በምትመለከቱት ዘገባ ውስጥ አሰቃቂነት የሚታይባቸው ምስሎች መካተታቸውን ከወዲሁ እናሳስባለን። ሄንሪ ሬጅዌል ነው ከለንደን ያጠናቀረው። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ወደ ሰሜን ኪየቭ የተጠጋው የዩክሬን ተዋጊ ሰራዊት በራሽያ ወታደሮች የተጨፈጨፉ እጅግ አሰቃቂ የንጹሐን ዜጎችን አስክሬኖች አግኝተዋል። ሞስኮ ኃላፊነቱን እንደማትወስድ ብታስታውቅም በስፍራው የጦር ወንጀል መፈጸሙን የሚያመለክቱ መረጃዎች ግን እየጨመሩ ናቸው። ዩናይትድ ስቴትስ ከቡድን 7 አባል ሀገራትና ከአውሮፓውያን አጋሮቿ ጋር በመሆን የጣለቻቸውን አዳዲስ ማዕቀቦች ዝርዝር ዋይት ሃውስ ረቡለት ይፋ ሲያደርግም እነዚህን ጭፍጨፋዎች ጠቅሷል። ከማዕቀቦቹ መካከል አስበር ባንክና አልፋ የተሰኙ ሁለት ትልልቅ የራሽያ ባንኮችና የራሽያ መንግስት ንብረት የሆኑ የንግድ ድርጅቶች ሙሉ ለሙሉ እንዲታገዱ ማድረግ ይገኙበታል። በተጨማሪም በራሽያ የሚካሄዱ አዳዲስ የመዋለ ንዋይ ፍሰቶችን ማገድ እንዲሁም ራሽያ በዩናይትድ ስቴትስ ግዛት ውስጥ በሚገኙ ንብረቶች የብድር ክፍያ የማካሄድ አቅምን ማሳጣት በማዕቀቡ ተካተዋል። አዲስ የተጣሉት ማዕቀቦች የራሽያ ፕሬዝዳንት ቭላድሚር ፑቲንንና ሁለት ሴት ልጆቻቸውን እንዲሁም የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን ጨምሮ የራሽያ ባለስልጣናት ቤተሰቦች ላይ ያነጣጠሩ ናቸው።
Just in one year our sanctions are lucky to wipe out the last 15 years.
የጣልናቸው ማዕቀቦች ሩሲያ በ15 ዓመታት ውስጥ የገነባችውን ኢኮኖሚ በአንድ ዓመት ውስጥ ጠራርጎ ሊያጠፉ ይችላል። በተጨማሪም ሩሲያ በ21ኛው ክፍለ ዘመን ተወዳዳሪ ለመሆን የሚያስፈልጓት እንደ ከፊል ኤሌክትሪክ አስተላላፊ የሆኑ ንጥረ ነገሮችና የመረጃ ደህንነትን የሚጠብቁ ኮዶችን የመሳሰሉ ለኳንተም አስፈላጊ የሆኑ ቴክኖሎጂዎችን ወደ ሀገር ውስጥ እንዳታስገባ በመከልከላችን ኢኮኖሚዋ ለዓመታት ማደግ እንዳይችል አድርገን አፍነነዋል።
እንግሊዝም እነዚህን አዳዲስ ማዕቀቦች የያዘውን ጥቅል መመሪያ እንደምትቀበለው ረቡለት የውጭ ጉዳይ ሚኒስትሯ ሊዝ ትሩዝ አስታውቀዋል።
Banning Russian ships from our ports, cracking down on more Russian banks.
የሩሲያን መርከቦች ከወደባችን ላይ እናግዳለን። ተጨማሪ የሩሲያ ባንኮች ላይም ማዕቀብ እንጥላለን። እንዲሁም የሩሲያ ጦርነትን የሚያግዙትን እንደ ወርቅ የመሳሰሉ ኢንዱስትሪዎችንም ኢላማ እናደርጋለን።
የአውሮፓ ህብረትም እንዲሁ የራሽያን የኃይል አቅርቦት ዘርፍ ኢላማ ያደረጉ አዳዲስ ማዕቀቦችን ለመጣል ዝግጅት እያጠናቀቁ መሆኑን የህብረቱ ፕሬዝዳንት አስታውቀዋል።
The new package includes a ban on coal import.
በአዲሱ የማዕቀብ ጥቅል መሰረት የድንጋይ ከሰል ምርትን ወደ ሀገር ውስጥ ማስገባት እንዳይቻል መከልከልን ያካትታል። እኔ እንደማስበው ከሆነ ግን ግዜ ሳናጠፋ በነዳጅና ጋዝ ላይም እርምጃ መውሰድ ያስፈልገናል።
የአውሮፓ ህብረት ረቡለት እንዳስታወቀው ጦርነቱ ከተጀመረ ጊዜ አንስቶ ከራሽያ ለሚገኝ የኃይል አቅርቦት 38 ቢሊዮን ዶላር ክፍያ ፈጽሟል። ለዩክሬን ደግሞ ከ1 ቢሊዮን ዶላር ከፍ ያለ ወታደራዊ እርዳታ ሰጥቷል። የትንታኔ ባለሙያ የሆኑት ሊያና ፊክስ ለዩክሬን ሁኔታዎች በሚፈለገው ፍጥነት እየተጓዙ አይደለም ይላሉ።
The question is only how fast will this take place and will it be fast enough to help Ukraine?
ጥያቄው ይሄ በምን ያህል ፍጥነት መከናወን ይችላልና ዩክሬን ከሞስኮ ጋር በመታደርገው ድርድርም ሆነ ጦርነት በምን ያህል ፍጥነት ያግዛታል የሚለው ነው።
የምዕራብ ሀገራቱ ይፋ ያደረጓቸው የማዕቀብ ዝርዝሮች ይፋ የተደረጉት የሰሜን አትላንቲክ የጦር ቃል ኪዳን ወይም ኔቶ አባል ሀገራትን የወከሉ የውጭ ጉዳይ ሚኒስትሮች የሚያካሂዱትን ስብሰባ ትላንት በብራስልስ በጀመሩበት ወቅት ነው። በተጨማሪም ዋሽንግተን የታንክ ሚሳኤል መቃወሚያዎችን ጨምሮ ተጨማሪ 100 ሚሊዮን ዶላር የሚያወጣ ወታደራዊ እርዳታ ለዩክሬን እንደምትልክ በዚህ ሳምንት አሳውቃ ነበር።
We set out to do three things if Russia decided to pursue this horrific aggression against Ukraine.
ሩሲያ በዩክሬን ላይ ጀመረችውን እጅግ ዘግናኝ ወረራ የምትቀጥል ከሆነ ሶስት ነገሮችን ለማድረግ ነው የወሰነው። አንደኛው ለዩክሬን አጋሮቻችን ድጋፍ ማድረግ ነው። ያንንም አሁንም እያደረግን እንገኛለን። ሁለተኛው ከዚህ በፊት ተደርጎ የማያውቅ ግፊት በሩሲያ ላይ ማሳደር ነው። እሱንም እያደረግን ነው። ሶስተኛው አጋሮቻችን የኔቶ አባላት መከላከያቸውን እንዲያጠናክሩ ማድረግ ነው። ያንንም እያደረግን ነው።
የትንታኔ ባለሙያ የሆኑት ፊክስ የራሽያ ወታደሮች አደረሱት የተባለው የጭፍጨፋ ወንጀል የኔቶን ስልት ሊቀይረው ይችላል ይላሉ።
Especially in public opinion they
በተለይም በህዝብ አይምሮ ውስጥ ከዚህ ቀደም በአውሮፓ የተደረጉ ጭፍጨፋዎችን ትዝታ የሚቀሰቅስ ነው። ስለዚህም የፖሊሲ ውሳኔዎችን በሚያሳልፉ ሰዎች ላይ ጫና ያሳድራል።
ይህ በእንዲህ እንዳለ ቼክ ሪፐብሊክ በሶቪየት ህብረት ዘመን የተሰሩ T-72 የተሰኙ ታንኮችንና የጦር ተሽከርካሪዎችን ለዩክሬን ለመላክ ተዘጋጅታለች። ኪየቭም ይህ ሌሎች የኔቶ አባል ሀገራት ተጨማሪ ከባድ መሳሪያዎችን እንዲልኩ ሊያበረታታቸው ይችላል ስትል ተስፋ አድርጋለች።
አመሰግናለሁ ስመኝሽ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭታችንን ነው። የዕለተ ሐሙስ ምሽት ዝግጅታችን እስከ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:35 መሆኑን ያመለክታል። ታዲያ ለዚህ ክፍል ቀዳሚ ሆነው ቀደም ብለን በመግቢያችን ጠቆም ያደረግናችሁ ኢትዮጵያን የሚመለከተው ዘገባ ነው። የዩናይት ስቴትስ የሕግ አውጪና አስፈጻሚ ምክር ቤቶች ያረቀቋቸው በኢትዮጵያ ላይ ያተኮሩ ሁለት ሕጎች በቅርቡ መነጋገሪያ ሆነው ውይይቶች ሲቀርብባቸው የምታስታውሷቸው ነው። ሂደቷቸውን አስመልክቶ ሰሞኑን የወጡና ትኩረትም የሳቡ መረጃዎች ናቸው የተከታዩ ዘገባ ትኩረት። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥን ዋቢ ያደረጉ የዜና ዘገባዎች ጨምሮ የተለያዩ የዜና ምንጮች ካወጧቸው ባሻገር ሂደቱ እንዲቆም እስካሁን ከምክር ቤቶቹ ይፋ የተደረገ ነገር ያለመኖሩን የተናገሩት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተኩስ አቁሙን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች በምክር ቤቱ አባላት ዘንድ በአዎንታዊ እርምጃነት መታየታቸውንና እንደ መንግስት በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነትም በዚህ ረገድ መሻሻል ማሳየቱን ይህም ሁኔታዎችን እርሳቸው የሚበጅ ወዳሉት አቅጣጫ ሊወስድ እንደሚችል አመልክተዋል።
የኢትዮጵያ መንግስት ዛሬ 2 ሳምንት ለሰብአዊ አቅርቦት መሻሻል ሲባል የወሰናቸው የተኩስ አቁም እና ያለ ገደብ ያለ ቅድመ ሁኔታ ያስቀመጠው ውሳኔ የሕግ አውጪዎቹ ሲያደርጉት የነበረው ጥረት አካል እንደሆነ አድርገው ተረድተው ምስጋናቸውን በማቅረብ ላይ ናቸው። ሳይቋርጥም እንዲቀጥል እየጠየቁ ናቸው። በሌላ በኩል የአፍሪካ ቀንድ የአሜሪካ መልእክተኛ አምባሳደር ሳተርፊልድ ወደ ኢትዮጵያም ሄደው የተለያዩ ውይይቶችን እያደረጉ ከመንግስት ጋር መንግስት ለመንግስት በሚደረገው ውይይት እንዲሁም ከውጭ ጉዳይ መስሪያ ቤቱ ጋር ከስቴት ዲፓርትመንት ጋር ያለው ግንኙነት መንግስት ለመንግስት ያለው መደማመጥ ምክንያታዊ ሆኖ መነጋገር በጣም እየተሻሻለ የመጣ በመሆኑ እዛ ላይ ደግሞ መንግስት የወሰናቸው ተጨማሪ የትግራይ ህዝብ፣ የአፋር ህዝብም፣ የአማራ ህዝብም እዛ አካባቢ ጉዳት የደረሰባቸው ግብ አቅርቦት እየተጎዳሉ ማህበረሰብ ለመድረስ የሚደረገው ጥረት አበረታች እንደሆነ እየተረዱ ስለሆነ ከዚህ በመነሳት ከበፊቱ መለስ የማለት ነገር እንዳለ ለሴኔተሮቹ እና ለሀውስ ሪፕሬዘንቲቭዎቹ እየገለጹላቸው እንደሆነ ተረድቻለሁ። በተለይ የስቴት ዲፓርትመንት አንድ በቅርብ የሚከታተሉ ኃላፊ ተጠርተው ተጠይቀው ከመንግስት ጋር የተሻለ መግባባት ይዘው እየሰሩ እንደሆነ ሀሳባቸውን ሰጥተዋቸዋል። በዚህ የተነሳ በተለይ በሴኔት ደረጃ ያለው S3199 ቆም ብለን ብናይ የሚል በውስጣቸው ምክክር እንዳደረጉ መረጃ አግኝቻለሁ። ከዛ ባለፈ ግን ሁለቱም HR 6600 ሆነ የ3199 እንዲታገዱ የሚል የተደረሰበት ድምዳሜ የለም።
ኢትዮጵያን የሚመለከቱት እነኚህ ሁለት ህጎች በምክር ቤቶቹ አሰራር መሰረት የሚገባውን ሂደት ተከታትለው በኮሚቴዎቹ መጽደቃቸውንና ወደ ሙሉ ምክር ቤቶቹም መላካቸውን ያስታወሱት ደግሞ ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዚዳንት እንዲሁም በደቡብ ካሮላይና የሕክምና ዩኒቨርሲቲ የማህበረሰብ ጤና አገልግሎት ትምህርት መምህርና አጥኚ ፕሮፌሰር ሙሉጌታ ገብረ እግዚአብሔር ናቸው። እርሳቸው እስከሚያውቁትም ድረስ ቀጣዩን ሂደት በመጠባበቅ ላይ መሆናቸውን ተናግረው ለጊዜው እንዲቆሙ ተደርገዋል መባሉም በተመለከተ ግን በመረጃ ደረጃ ያገኙትን አስረድተዋል።
ትዊተር ላይ አይቼዋለሁ። የተወሰኑ የድሮ ኢትዮጵያ ውስጥ አምባሳደር ሆኖ ያገለገሉ የአሜሪካ አምባሳደሮች አምባሳደርስ ኦፍ ዘ ዩኤስ ቱ ኢትዮጵያ ማለት ነው፣ ፎርመር አምባሳደርስ ወጡት የሆነ ደብዳቤ አለ። በዛም ተከትሎ አንዱ በተወሰነ ጊዜ አምባሳደር የነበሩት ቲቦር ናዥ የሚባሉ አንዱ አምባሳደር፣ የቀድሞ አምባሳደር በትዊተር ገጻቸው ላይም የጻፉት ነገር አለ። ግን ያ የጻፉት ነገር ያው አሁን ልክ ያልከው መንፈስ ያለው ነው። እነዚህ ሁለቱም ረቂቅ ህጎች ወደፊት እንዳይሄዱ በሀውስ እና በሰኔቱ እንዳይጸድቁ ዊዝ ሆልድ ወይም ደግሞ ፖዝ ተደርገዋል የሚል ነው።
ከምክር ቤቱ አንዳንድ ቢሮዎች የወጡ መረጃዎች ግን ያን የሚያረጋግጡ ያለመሆናቸውን፣ በተግባርም ያን የሚለውጥ ሁኔታ ያለመፈጠሩ ነው ለኢትዮጵያ የሚበጀው ሲሉም ይከራከራሉ።
ከዛ በኋላ የወጡ ጽሁፎችም አሉ። ለምሳሌ ከሴኔት ፎሬን ሪሌሽንስ ከሚባለው ትዊተር ሀንድል ራሱ ማለት ነው ከኦፊሻል ሀንድሉ ያው ነገርየው እየቀጠለ እንደሆነ የS3199 ፕሮሰስ ፖዝ እንዳልተደረገ በግልጽ ወጥተዋል ትናንትና እና ፖዝ የተደረገበት ሁኔታ ያለ አይመስለኝም። እንዲያውም እኔ በትዊተር ገጼ ላይ ለቲቦር ናዥን ይህ ፖዝ ተደርጓል የሚሉት ያሉት ነገር ማረጋገጫው ምንድን ነው የሚል ጥያቄ አቅርቤላቸው ነበር። ግን የመለሱት ነገር አይደለም እስካሁን ባለኝ ግንዛቤ። ግን በጽንሰ ሀሳቡን ብንወስደው እነዚህ ህጎች የሚሉት ሰላም ማምጣት፣ መረጋጋት ማምጣት፣ ዴሞክራሲ ማምጣት ነው የሚሉት እና ኢትዮጵያ ውስጥ ወይም ከዛም አልፎ አካባቢው ላይ ሰላም፣ መረጋጋት፣ ዲሞክራሲ እንዲመጣ አጋዥ ህጎች ናቸው፣ አስገዳጅ ህጎች ናቸው እንጂ የሚጎዱ አይደሉም። እና ፖዝ መደረጋቸው ከጥቅሙ ጉዳቱ ነው የሚበልጠው። እንዲያውም ኢትዮጵያ ውስጥ መነጋገርን ኢትዮጵያ ውስጥ ያሉት የተለያዩ የፖለቲካ ኃይሎች ወደ አንድ መድረክ መጥተው ተስማምተው የናሽናል ዳያሎግ የሚባል ነገር አድርገው ሰላም የሚያመጡበት መረጋጋት የሚያመጡበት እንደምታውቀው ነው። የትግራዩ ነው በትልቁ አለ። ከዛ ቀጥሎም ግን በቤንሻንጉል ጉሙዝ በል፣ በዌስተርን ኦሮሚያ በል፣ በተለያዩ አማራ ክልሎች በል፣ በአፋር በል፣ በሶማሌ በል፣ በሁሉም አካባቢ ነው አለመረጋጋት አለ፣ ጦርነት አለ። እና ይህ ሁሉ መቆም አለበት፣ ሰው እየተጎዳ ነው። በዚህ ላይ ደግሞ የኑሮ ውድነት ሰማይ ተሰቅለዋል እና በብዙ ሁኔታ ሰው እየተጎዳ ስለሆነ አይ ቲንክ የእነዚህ ህጎች ትንሽ ግፊት ማድረግ እንዲያውም የኢትዮጵያ መንግስትም ይሁን የኤርትራ መንግስትም ለቆ እንዲወጣ እገዛ ያደርግ ይሆናል የሚል እምነት ነው ያለኝ። እና በጽንሰ ሀሳብም ደረጃ እድል ለመስጠት የሚለው የሚጋጭ ነገር ነው የሚሆነው። ምክንያቱም አላማቸው ሰላም ማምጣት፣ መረጋጋት ማምጣት እና ዲሞክራሲ ማምጣት ስለሆነ
ሪፖርቱን ካጠናቀረው የዜና ምንጭና ከምክር ቤት ምንጮቻቸው መረጃዎችን ለማረጋገጥ መሞከራቸውን እናም በአንደኛው ምክር ቤት በኩል በኢትዮጵያ ያሉ ለውጦችን የማጤንና የመከታተል ፍላጎት መኖሩን ያም ቢሆን ጨርሶ የማቆም ውሳኔ ያለመሆኑን የተናገሩት ደግሞ የመጽደቅ ዕድል ከገጠማቸው ኢትዮጵያንና ሕዝቧን የሚጎዱ ሕጎች ይሆናሉ ሲል አጥብቆ የሚሟገተው በዩናይት ስቴትስ የኢትዮጵያውያን የሕዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑ ናቸው።
ትክክለኛው መረጃ ኢትዮጵያ ውስጥ እየተደረገ ያለውን ኤፈርት የሚቀጥልና እኛ የምንፈልገውን ውጤት ማየት ከቻል በሚል ዝግ አድርገነዋል ወይም እንደ ፖዝ እንደማድረግ ተደርጓል ነው። በሀውሱ በኩል ግን የ6600ን በሚመለከት አሁንም ቢሆን ማለት ነው ስኪ የሚባሉት ኮንግረስማን ስፖንሰር የሚያደርግላቸው ሰዎች እያጠያየቁ ነው። እና በዛ በኩል እሱም እንደ ትንሽ የአንደኛው የሴኔቱ ትንሽ ዝግ ሲያደርግ ይሄኛውም ዝግ የማለት ሁኔታ አለው ከማለት በስተቀር እንደዚህ ሌጅስሌሽኖች እንደዚህ ናቸው። ቶሎ አይደለም የሚሄዱት። ሁለቱ ምክር ቤቶች በየበኩላቸው አሳልፈው የሁለቱ ምክር ቤቶች ህግ እንደገና ወደ ኮንፍራንስ ሄዶ ከዛ ኮንፍራንስ ውስጥ እንደገና ተጨቃጭቀው አዋህደው ነው ወደ ህግ የሚቀይረው። እና ረዘም ያለ ጊዜ የሚፈጅ ስራ ነው ከመሰረቱ። እና በአሁኑ ጊዜ በእውነቱ ኢትዮጵያውያን አሜሪካን ኢትዮጵያንስ ይሄን በዚህ ሁኔታ መዘናጋት የሚያስፈልግ አይደለም። የሚደረገው ትግል መቀጠል ያለበት ነገር ነው። እና ይሄ ነው ያለው ሁኔታ።
የዩናይት ስቴትስ ህግ አውጪዎች በኢትዮጵያ ሰላም እንዲመጣ ላሳዩት ፍላጎት አድናቆት ያላቸው መሆኑን የተናገሩት አቶ መስፍን አክለውም በኢትዮጵያ ላይ ጫና ለማሳደር የታለሙ ያሏቸው ህጎች ግን ከዚያ የሚያደርሱት ትክክለኛው መንገዶች አይደሉም ሲሉ ይከራከራሉ።
አሁን እንደተባለው የተጀመረው ስራ ተሳክሶ ሰላም መውረድ የሚችልበት ሁኔታ የሚፈጠር ከሆነ እንግዲህ እሱ ያው የሁሉም ሰው ተስፋ ነው። እንግዲህ ይህን ህጉን እያረቀቁ ያሉት ሰዎች እሱ ከሆነና የኢትዮጵያ ውስጥ ሰላም የሚወርድበት ሁኔታ የአሜሪካን ህግ አውጪዎች ባላቸው መለኪያ መሰረት እነሱ በሚቀበሉት መሰረት ሰላም መውረዱን ከተረጋገጠ ይሄኛው ህግ የማያስፈልግበት ደረጃ ላይ ሊደረስ የሚችልበት ሁኔታ ሊኖር ይችላል የሚል አባባል አላቸው። እሱ ሳይሆን ቀርቶ ተደጋግሞ እንዳየነው በተለይ በቲፒኤልኤ ፋይሎች ብዙ ጊዜ በዚህ ሁኔታ ላይ ብዙም ተባባሪ ሳይሆኑ ነው የሚታዩት። እና ያ ቀርቶ ችግሩ ቢቀጥል ህጉን አውጥተን ኢትዮጵያ ላይ ያንን ተጽዕኖ እናደርጋለን የሚል አስተሳሰብ ነው ያላቸው። አካሄዳቸው እንደዛ ነው። እንግዲህ ያው እኛ ኢትዮጵያን ለመርዳት ከኢትዮጵያ ህዝብ ጋር ለመሆን የኢትዮጵያን ችግር ለመካፈል የምታደርጉትን ጥረት እናደንቃለን። ነገር ግን ሂደቱ መሆን ያለበት እንዳያያዛችሁት አይደለም እና መስተካከል ያለበት ሁኔታ አለ ነው የእኛ አቋም። ህጉ በዚህም ሆነ በዛ መንገድ ለማናችንም የማይጠቅም ባዮች ናት።
አድማጮች፣ በተከታታይም የህጎቹን ሂደትና ሌሎች ተያያዥ ጉዳዮች አስመልክቶ የሚመለከታቸውን ወገኖች ያካተተ ቀጣይ ዘገባዎችን ተከታትለን እናቀርባለን። አድማጮች፣ ተከታዩ ዘገባ ደግሞ ከዩናይት ስቴትስ ወደ ጉራጌ ይወስደናል። የደቡብ ክልል ጉራጌ ዞን ማረቆ ብሔረሰብ በልዩ ወረዳነት እንዲደራጅና ያለ አግባብ በቤተ ጉራጌ መስቃን ወረዳ ስር የተካለሉ ያሏቸው 9 ቀበሌዎች ወደ ማረቆ ወረዳ እንዲገቡ አቅርበናል ያሉት ጥያቄ አለመመለሱን የዞኑ ተፈናቃዮች ሐዋሳ ሄደው ለክልሉ ርዕሰ መስተዳድር ቢሮ ቅሬታ ማሰማታቸው ተገልጧል። በሌላ በኩል በማህበረሰቦቹ መካከል ተፈጥሮ የነበረው ግጭት በርቀ ሰላም መቋጨቱን የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ለአሜሪካ ድምፅ ገልጠው የአደረጃጀትና የወሰን ጥያቄዎችን ለመመለስ ክልሉ ጥረት እያደረገ ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው የተከታተለው።
ዛሬ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ቢሮ ቅጥር ግቢ ድረስ ድምጻቸውን ለማሰማት ከጉራጌ ዞን ማረቆ ወረዳ ከመጡት ውስጥ መምህር ሙሳ ዋቤቱ የማረቆ ብሔረሰብ በሰብአዊነትና በሕገ መንግስቱ የተሰጠውን መብት ተነፍጓል ሲሉ ተናግሯል።
ዛሬ ወደ ደቡብ ክልል ርዕሰ መስተዳድር ቢሮ ድረስ የመጣንበት ዋናው ምክንያት ብሔረሰባችን እንደ ማንኛውም ብሔረሰብ ብሔር ነው፣ የብሔር እውቅና ያለው ነው። እንደ ማንኛውም ብሔረሰብ በክልል ተደራጅቶ በዞን ተደራጅቶ አሊያም ደግሞ በወረዳ ተደራጅቶ ራሱን ማልማት ከመንግስት ጋር በማንኛውም መሰረተ ልማት መሳተፍ ይፈልጋል። ግን ይህንን እድል ሊያገኝ አልቻለም። ይህን እድል ያላገኘበት ዋናው ምክንያት የመዋቅር ጫና ነው።
መምህር ሙሳም የማረቆ ህዝብ እንዲመለስለት የሚፈልጋቸው 2 መሰረታዊ ጥያቄዎች ናቸው ብሏል።
አንደኛ፣ የልዩ ወረዳ ጥያቄያችን በፍጥነት ሊመለስ ይገባል። እኛ ማረቆ ነን። በማረቆ ወረዳ በልዩ ወረዳ ተደራጅተን ራሳችንን ማልማት ማበልጸግ እንፈልጋለን። ሁለተኛ፣ ማረቆ ለ20 ዓመታት ሲጠይቅ የነበረው የ9 ቀበሌ የወሰን ማዕከላት ጥያቄ በፍጥነት ሊመለስ ይገባል።
ድምጻቸውን ለማሰማት ከመጡት ውስጥ አቶ ጌታውን አብራ በበኩላቸው በማረቆ ህዝብ ላይ የሚፈጸመው በደል የሚጀምረው በ1994 ዓመተ ምህረት መስቃንና ማረቆ ተብሎ ይጠራ የነበረው ወረዳ ለ2 ከተከፈለበት ጊዜ አንስቶ ነው ብሏል።
ጥያቄው በጣም የተጣፈ ሲሄድ የክልል አመራሮች፣ የዞን አመራሮች፣ የወረዳ አመራሮችም ጭምር የነበረውን የሀገሪቱ ሁኔታ በመጠቀም የማረቆን ብሔረሰብ ከ18,000 ህዝብ በላይ በማፈናቀል ከነበርንበት ከተማ በደም ተለይተን አሁንም የተፈናቀለ ህዝብ አለ። አሁን የሚወራው ሚዲያ ላይ የሚወራው ምናልባት እነሱ የሚያገኙት ፈንድ የሚያገኙበት መንገድ ሊሆን ይችላል። እየተደረገ ያለው ነገርና እየሆነ በምድርቱ እየሆነ ያለው ነገር በጣም ይለያያል፣ አይገናኝም።
በነበረው ግጭት ተጎጂ መሆናቸውን የሚናገሩት ወይዘሮ ደጅጥኖ ይሸቱ የክልሉ መንግስት የህዝብ ጥያቄ በተገቢ ሁኔታ አድምጦ ምላሽ ስለማይሰጥ የሚፈጠረው ግጭት በሲቪሎች ላይ በተለይም በሴቶችና ህጻናት ላይ ከፍተኛ በደል አድርሷል ሲሉም ተናግሯል።
ይሄ ነው የሚባል አይደለም። ሴት በሴትነቱ እንኳን ወጥቶ መግባት የማይችልበት ደረጃ ነው ያለው። ከእንደገና ደግሞ ከጉዳቱም አንጻር ማለት ከተጎጂዎች ውስጥ እኔ ነኝ አንደኛ ንብረት ወድመዋል። ሁለተኛ ደግሞ ባለቤቴ ታስሮ ያልሆነ ፍርድ ነው የተሰጠው። ከእንደገና ደግሞ መውጣት መግባት ያልቻልኩበት ሁኔታ ላይ ነበረ እና ይህን አይነት ነገሮች እያሉ መንግስት ምንም አይነት መብት አልሰጠም።
የራስን እድል በራስ የመወሰንና በመስቃን ወረዳ ውስጥ የተካለሉ የማረቆ ማህበረሰቦች በቋንቋቸው መማር መዳኘትና መጠቀም አልቻሉም ሲሉ የተናገሩት ደግሞ አቶ ራማቶ ሙክታር ናቸው።
ህዝቡ የጠየቀው ነገር ሌላ፣ እነሱ የሚያደርጉት ነገር ሌላ ነው። ያ ምንድን ነው? ይሄ ደግሞ ህዝቡ በቋንቋ በባህል በራሴ ሊዳኝና ማረቆ ማህበረሰብ በራሱ የመማር ቋንቋ እስከ 6ኛ ክፍል አለ። እዛኛው ወገን ደግሞ ቋንቋ ትምህርት የለው። ስለዚህ የእኛ በእኛ ቋንቋ መማር አለበት፣ እኛ በራሳችን መስተዳደር አለበትም። ያለነው ስርዓት ውስጥ ደግሞ ፌዴራሊዝም ነው። ፌዴራሊዝም ራስን በራስ መስተዳደር፣ ራስን በራስ ማስተዳደር አልቻልንም። በሌላ ውክልናው ነው እየተዳደር ነው ያለ ነው ማለት ነው።
የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን በበኩላቸው በክልሉ ያሉ የአደረጃጀትና የወሰን ጥያቄዎችን የክልሉ መንግስት ነጣጥሎ ሳይሆን በአንድነት በጥናትና ዲሞክራሲያዊ በሆነ መንገድ ይመልሳል ሲሉ ለቪኦኤ ተናግሯል።
የአደረጃጀት ጥያቄና የወሰን ጥያቄ የሚለያዩ አይደሉም። ያው አደረጃጀት ሲሰጥ አብሮ ወሰንም የሚመለስበት ሁኔታ ነው የሚኖረው። ወሰን ሳይኖር የአደረጃጀት ጥያቄ አይመለስም እና የክልሉ መንግስት ነኛ አጠቃላይ ብዙ በውይይት ወቅት ያነሳቸውን ጥያቄዎች በእቅድ ለመመለስ ከየአካባቢው ከከተማ ማህበረሰብ ጋር ውይይት አድርጓል ማለት ነው። ከዛ ውስጥ አንዱ የማረቆ ማህበረሰብ ነው።
በማረቆና በመስቃን ማህበረሰብ መካከልም የነበረው ግጭት በእርቀ ሰላም ተቋጭቷል ብሏል።
እርቀ ሰላሙ ላይ የተካሄደው የማረቆም የመስቃንም ማህበረሰብ በነቂሽ የወጣበት የእርቀ ሰላም የኮንፈረንስ ነው የተካሄደው። ሰፊ የሚዲያም ሽፋን የተሰጠው ነው። ከፍተኛ ቁጥር ያላቸው የሃይማኖት አባቶች፣ ሀገር ሽማግሌዎች የተሳተፉበት እርቀ ሰላም ነው። ያልተሳተፈ የማህበረሰብ ክፍል አለ የሚል እምነት የለውም የክልሉ መንግስት። ምክንያቱም ይሄ እርቀ ሰላም በኮንፈረንስ እንዲቋጭ ሲደረግ መጀመሪያ ቀበሌ ደረጃ፣ መንደር ደረጃ ህዝቡን በማወያየት ወንጀለኞችን አጋልጦ በመስጠት እነሱ በህግ ቁጥጥር ስር እንዲውሉ ይሄ አብሮ የተዋለደ የተጋባ ደም ስጋ የተቃባ የተቋረሰ ማህበረሰብ ነው። በነገራችን ላይ የማረቆና ምስቃን ማህበረሰብ ማለት ነው። ስለዚህ ይህንን አንድ ቤተሰብ የሆነውን አካል የማገናኘት ስራ የተሰራበት በጣም ትልቅ የሆነ ኮንፈረንስ ነው። ምናልባት የራሱ የሆነ የተለየ ኢንተረስት ያለው አካል ይህንን ስያሜ ሊሰጠው ይችላል። ህዝቡ የተሳተፈበት አይደለም የሚለውን ስያሜ ሊሰጥ ይችላል።
አቶ ጌታሁን አበራ ግን በዚህ ሀሳብ አይስማሙም። ተደረገ የተባለው እርቀ ሰላም ህዝቡን ያላሳተፈ የይምሰል ነበር ሲሉ ተናግሯል።
ታረቅን ተባለ በአበል ያልሆነ በብሔረሰብ ውስጥ ያለን ህዝብ ተወስዶ ነው ህዝብ ታረቀ ተብሎ የተወረደ ሚዲያ የተወረው ለአበል ሊሆን ይችላል። አበል ተከብሎ ተጨኖ የተወሰደው ይህ ሁሉ ህዝብ የተፈናቀለ ነው። ቤቱ ያላደረ አንድ አመት ከምናምን ሁለት አመት ከምን ውጭ ያለ ህዝብ ነው።
የርዕሰ መስተዳደሩን አማካሪም ማናገራቸውን የተናገሩት የብሔረሰቡ የአገር ሽማግሌ ቄስ ዋቤኮ በዳሳም የአደረጃጀትና የወሰን ጥያቄ ከሌሎች በክልሉ ከሚቀርቡ ጥያቄዎች ጋር ይመለሳል መባሉ አግባብነት የለም፣ የእኛ ጥያቄ ረጅም ዓመታትን ያስቆጠረ ነው፣ በምላሹም አልረካንም፣ ስለዚህ ጥያቄያችንን ማቅረብ እንቀጥላለን ብሏል። ከዚህ ከአደረጃጀትና ከወሰን ጋር በተያያዘ በሚነሳ ግጭት ከሁለቱም ወገን ብዙ ሰዎች መገደላቸውና አያሌ ንብረት መውደሙን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘ
ዮናታንን አመሰግናለሁ። አድማጮች፣ የምሽቱ መጨረሻ ዝግጅታችን የተፈጥሮ አካባቢ ሳይንስና ሕይወት ነው። ፕሎኪንግ ኢትዮጵያ በረዳት ፕሮፌሰር ፍሬው ከፍ ያለውና በሶስት ልጆቻቸው አማካኝነት የተጀመረ እንቅስቃሴ ነው። ፕሎኪንግ ዱብ ዱብ እያሉና የአካል ብቃት እንቅስቃሴን አክለው አካባቢን የሚያጸዱበት እንቅስቃሴ ወይም ስራ ነው። አቶ ከፍ ያለውና ልጆቻቸው አራቱን የጀመሩት ይህ ጽዳት በየሳምንቱ እጅግ ብዙ ሰዎች የሚሳተፉበት ትልቅ እንቅስቃሴም ሆነዋል ትለናለች ኤደን ገረመው ናት ከአቶ ፍሬው ከፍ ያለው ጋር ቆይታ ያደረገችው።
ፕሎጊንግ ዋና መሰረተ ቃሉ ፕሎጋ ከሚል ፕሎጋ ይሆናል። በስዊድን ቋንቋ ነው እንግዲህ የምንሻው ፕሎጊንግ ሲሆን ነው ወደ እንግሊዝኛ የገባው። እና የአካል እንቅስቃሴ እያደረጉ ስፖርት እየሰሩ ማለት ነው። ደግሞ እግረ መንገድን የፕላስቲክ ቆሻሻዎችን ማንሳት ነው። ይህ እንቅስቃሴ የተጀመረው ስዊድን ሀገር ነው። እና ወደዚህ ወደ ኢትዮጵያ ሲመጣ እኛ ስንጀምር ከሌሎች ጋር አሁንም እሑድ እሑድ ስንንቀሳቀስ ሁሌም የምናደርገው የነበረ ነገር ቢሆንም ፕሎጊንግ ብለን አልጠራነውም ነበረ። ስለ ፕሎጊንግም አልናውቀው ነበረ መናገር ከሆነ እኛ እሑድ እሑድ የአባትና የልጅ ጊዜ ለማግኘት ከአዲስ አበባ የዕለት ተዕለት ግርግር ወጥተን ጦጦ ከብዙ ዓመታት ጀምሮ እንሄዳለን እና እዛ ሄደን ያ በጣም የሚያምር አካባቢ ተፈጥሮዎቹ በጣም ውብ የሆነ አካባቢ አልፎ አልፎ የፕላስቲክ ቆሻሻ ለምሳሌ የውሃ ላስቲኮች፣ የለስላሳ ላስቲኮች፣ የብስኩት መሸፈኛ ፕላስቲኮች ወድቀው ስናገኝ እሱን እያነሳን ያው እሑድ እሑድ ነው እንሰራ ነበር እና የእንጦጦ ፓርክ ከተመረቀ በኋላ እንጦጦ ፓርክ ቆሻሻ በጣም እያለ ዝም ብሎ እንዲሁ በተፈቀደ ወድቆ ስናገኝ እሱን ማንሳት ጀመር እና ይሰማን ያስከፋን ጀመረ እና ምን ብናደርግ ይሻላል? ማንሳት አንድ ነገር ነው። ነገር ግን ደግሞ የሚጥሉ ሰዎች እንዲያውቁ ምን ብናደርግ ይሻላል ብለን ስለ እሱ ለምን አንጽፍ ነው እና ከልጆች ጋር ስራ ተመዳድበን የሚጣለውን ቆሻሻ አይነቱን፣ የተጣለበትን ወዘተረፈ የመሳሰለውን ነገር በእኔ ፌስቡክ ገጽ ላይ እየጻፍን ማጋራት ስንጀምር ሌሎች በጎ ፈቃደኛ ወዳጆቻችን የሚቀላቀሉን ጀመረ። ከዛ በመሀሉ ስለ ፕሎጊንግ አነበብኩኝ። ሳነበው እኛ የምንሰራው ስራ ነው። እኛም እየተንቀሳቀስ የእግር ጉዞ እያደረግን ፕላስቲክ ቆሻሻ እናነሳለን። እንደውም እኛን ሶስተኛ እንትንም ጨምረንለታል ጠርዝ ነገር እና መወያየት አለ፣ ጨዋታ አለ። ስለዚህ ይህን ቃል ብንጠቀምበት እኛም የዓለም አቀፉ ማህበረሰብ አካል እንቅስቃሴ አካል መሆን እንችላለን በሚል ነው እንግዲህ ፕሎጊንግ ኢትዮጵያ ቀስ ብሎ የተወለደው።
ልጆቹ ወጣት ናቸው፣ ልጆች ናቸው ብዬ በማሰብ ብዙ ጊዜ ቆሻሻ ማንሳትን እንደ መዝናኛ የቆጥሩትም ሰዎች እና እንዴት ሊቀበሉት ቻሉት?
እሺ፣ ሶስት ልጆች አሉኝ። ወንዶች ልጆች ናቸው። የአብ 16 ዓመት ይሞላዋል ከጥቂት ቀናት በኋላ። ሁለተኛው ልሂቅ 14 ዓመቱ ነው። አምነን የሁሉም ታናሽ 9 ዓመቱ ነው እና እንዳልሽው ለወጣቶች በተለይ ወደ አፍላ ጎርምስና
እየተሰከሱ ላሉ ወጣቶች ቆሻሻ ሲያነሱ መታየት ብዙ የሚስብ ነገር ሊሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አይደለም። መሰረቱ ቆሻሻ ማንሳት ደግሞ ችግር የለው። አንደኛ እንደ አባት ልጆችን በመልካም ባህሪ የመቅረጽ ኃላፊነት ስላለበት አባት ሰርቼ ማሳየት ስላለብኝ ወንብሼ አፈር መሬት ነክቼ ማሳየት ስላለብኝ እንዲሁም ይህን አድርጎ ይህን አታድርጉ ከማለት ገዘን እንደለማለት ነው ያንን አደርገዋለሁ። ስለዚህ ያንን ያው በጨዋታም በጣም ደስ የሚያሰኝ ውይይትና እግር ጉዞ መታጀበ ስለሆነ እና ምክንያቱም እዚህ አብራራው ምድር እንግዶች ሆነን መተን የምናልፍባት ለሌሎች ደግሞ እኛውን ከተኝናት በተሻለ ሁኔታ መቆየት የሚገባት መሆኑን ለማቆሸሽ በተለይ ደግሞ ሊበሰጥሶ የማይችል ተመልሶ ወደ ማህጸኗ በማይገባ ቆሻሻ መበከል አግባብ እንዳልሆነ አላዋቂነት ሆነ ስለማስረዳቸው እና ያንን ምንም ስለማደርገው እንዳልሽው ይሄ ምናልባት ወጣቶች ሊታይ የሚችለው ቆሻሻ እንዴት አነሳለሁ ንጽህና የሚለው ነገር አይታይም። እውነቱ ለመናገር ከሆነ እንደውም እሁድ እሁድን በጉጉት የምንጠብቀው ገና ከቅዳሜ ማታ ጀምሮ የምንዘጋጅበት ፕሮግራማችን ነው።
እንግዲህ አሁን እናንተ ብቻ አይደላችሁም እየተሳተፋችሁ ያላችሁት፣ ሌሎች ሰዎችም ብዙ ሰዎችም እያገዟችሁ አባላትም እያሰፋችሁ ነው። ከጀመራችሁ ምን ያህል ጊዜ ሆነው? ምን ያህል አባላቶች አሏችሁ አብሯችሁ የሚሳተፉ?
ከጀመርን እንግዲህ ወደ አንድ አመት ይጠጋ ነው። ቅድም እንዳልኩሽ እንደ ቤተሰብ ይህን እንቅስቃሴ ከአመታት 78 በፊት ጀምሮ ስናደርገው ነበረ። ምን ያህል አባላት አፈራን? አሁን እንግዲህ 200 የዘለሉ በጎ ፈቃድ። እነዚህ ግን ቶቶ እንዲመርተን ነው አገልግሎት ወጣቶችን ማንቀሳቀስ ችለናል። በዚህ ጊዜ ውስጥ ያው ባለፍ ቀደም 1000 ኪሎግራም የሚጠጋ የፕላስቲክ ቆሻሻ ማንሳት ተችሏል።
ጉዟችሁ ላይ ጨዋታ ውይይቶችም እንዳሉ ነግሮኛል እና ወጣቶቹን የሚያስደስት እስቲ ምን አይነት ውይይቶች ናቸው የሚደረጉት?
እንዴት መሰለሽ የእንጦጦ የፕሎጊንግ እንቅስቃሴ እስከ 18 ኪሎ ሜትር ይደርሳል እና ድካም ስለሚኖር ሰብሰብ ብለንም ደግሞ ለመጫወት ለመወያየት ስለሚያስፈልገን ርዕሶች እናነሳና 30 ደቂቃ አንዳንድ ጊዜ ዘለግ ላለ ጊዜ እንነጋገራለን። በተለያዩ ርዕሶች ላይ ለምሳሌ አሁን ዘመኑ ያመጣው ሁላችንም የምንጠቀምበት የኢንፎርሜሽን ቴክኖሎጂ ህይወታችንን በምን መንገድ አሻሽሎታል? ከሰው ለሰው እንዲገናኝ አድርጓል ወይስ እያራራቀው ነው? እኛስ ይህን በምን መንገድ እየተጠቀምንበት ነው? በተረፈ አይነት ጥያቄ እያነሳን ብዙዎቻችን ሊባሉ የሚችል ደረጃ የስነ ልቦና ተማሪዎችን ባለንበት እና ሌሎችም ማህበራዊ ሳይንስ ተማሪዎች ስላሉ ቁጭ ብለን ሰው ለምን ይትላል ሲጀመር ናም ምንድን ነው ምክንያቱ? አሁን ማንኛውንም ፓርክ ውስጥ የሚንቀሳቀስ ሰው ወይም ደግሞ ሌላ ሀገር ቦታ ያለን ሰው ስለ ቆሻሻ ፕላስቲክ ቆሻሻ ቢጠየቅ አያውቅም አይባልም። እንዲያውም ሊያብራራ ይችላል፣ ረግ አድርጎ ሊያብራራ ይችላል። ያ ከሆነ ለምን ይትላል ለምንድን ነው የሚሉ ጥያቄዎችን እያነሳን ወያያለን።
ጥያቄዎችን ጨርሻለሁ። እንደው ያላነሳሁት ወይም ማስተላለፍ የሚፈልጉት ነገር ካለ?
ማስተላለፍ የምፈልገው ምንድን ነው የፕላስቲክ ቆሻሻ ኖቱ ለመናገር ከሆነ እኛ ሀገር አሁን እየተሰራጨ ያለበት መንገድ አስፈሪ። አሁን ከዚህ ጋር ብነጋገርበት ሰዓት ጋምቤላ ያለው እና ጋምቤላ ከትናንት ምሽት ጀምሮ ወደ እየተንቀሳቀሉች ፌስቡክ ላይ ለማጋራት ሞክር ያለው ፎቶግራፎች፣ ቪዲዮ ክሊፖች ከከተማ ጋምቤላ ከተማ ውጭ አሁን ዛሬ ሄጭ የነበረ በመንገድ ዳር ወታዩ ቆሻሻ ከተማ አስተዳደሩ ራሱ ቆሻሻ መጣ ያለው አይመስለኝም። ዱንያ እየተደረገ ነው በየመንገድ ዳር የሚጣለው እና ይህን ስንመለከት ይህን ደግሞ ሳጋራቸው ሌሎች ሀገር ክፍሎች አሉ የፌስቡክ ጓደኞች የሚነግሩኝ የራሄ ችግርኛም ጋር እንደ የሚሉትን እኛ ሀገር በእንዲህ አይነት እንዝህላልነት ወደት ልንሄድ እንችላለን የሚለው ነገር ያሳስበኛል። እና መንግስት የፕላስቲክ አጠቃቀምን በተመለከተ ግልጽ ያለ አቋም ኖሮት እንግዲህ ስለ አረንጓዴ እንትን ብዙ ይወራል እና በዛ በኩል የሚያስፈልገውን ከመንግስት በኩል የፖሊሲ ውሳኔ መስጠት ህብረተሰቡ ፕላስቲክን በተቻለ መጠን መጠቀም ካላስፈለገው በስተቀር ባለመጠቀም፣ ሲጠቀም ደግሞ በአግባቡ ደጋግሞ አንዱን በመጠቀም ደግሞ አቅሙ ያላቸው ፎቶ ያላቸው ሳይቱ በማድረግ እንዲገለገሉ መልዕክት ማስተላለፍ ይፈልጋል።
ኤደንን ለዝግጅቷ አመሰግናለሁ። አድማጮች፣ ለዕለተ ሐሙስ ምሽት ያዘጋጀናቸው እነኚሁ ነበሩ። ነገ አርብ ምሽት ታዲያ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከብርሃን ከብርሃን ጋር በመሆን ነበረ። ነገ ምሽት እስክንገናኝ በዚሁ እንሰናበት።